አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ሁኔታዎች የተረጋጉ ቢመስሉም የአስቸኳይ ጊዜ አዋጅ እንዲቀጥል ተደረገ ይላል ዋሽንግተን ፖስት ጋዜጣ። ጀርመን የአፍሪካ ጸጥታንና ልማትን ለማጠናከር ማቀዷ ሮይተርስ ገለጸ። የህንድ የውጭ ጉዳይ ሚኒስትር በአፍሪካውያን ተማሪዎች ላይ የሚፈጸመውን ጥቃት እንዳወገዙ ጋርዲያን ጋዜጣ ጠቆመ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረገጽ በሀገሪቱ መረጋጋት ያለ ቢመስልም የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን አራዝሟል ይላል። የሀገሪቱ ከፍተኛ ባለስልጣኖች አሁንም ቢሆን ሁከት የመፍጠር አደጋ አለ የሚል ማስጠንቀቂያ መስጠታቸውን ድረገጹ ጠቅሷል። በህዝብ ብዛት ከአፍሪካ ሁለተኛውን ቦታ የምትይዘው ኢትዮጵያ የአካባቢዋ ሀያል ሀገር ስትሆን ባለፈው ጥቅምት ወር ላይ ትልቅ ተቃውሞ ተነስቶ የውጭና የአገር ውስጥን ፋብሪካዎች ከተጠቁ በኋላ መንግስት የአስቸኳይ ጊዜ አዋጅ ደነገገ። መረጋጋት በጎደሉ የአፍሪካ ቀንድ በአሸባሪነት ላይ በሚካሄደው ትግል ከዩናይትድ ስቴትስ ጋር በአጋርነት የምትሰራው ኢትዮጵያ የውጭ መዋዕለ ንዋይ መስህብ ሆናለች። የአስቸኳይ ጊዜው አዋጅ በመሰብሰብ ላይ ሰፊ ይዘት ያለው ክልከላ ደንግጓል። የጸጥታ ኃይሎች ሰዎችን የማሰርና ፍተሻ የማካሄድ ሰፊ ስልጣን ተሰጥቷቸዋል። መንግስት በገለጸው መሰረት በአስቸኳይ ጊዜው ወቅት ከ26,000 በላይ የሚሆኑ ሰዎች ታስረው ነበር። አሁን ግን አብዛኞቹ ከእስር ተለቀዋል። ተቃዋሚዎች ግን የታሰሩት ሰዎች ብዛት ከዚህ የበለጠ ነው ይላሉ ሲል ዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የአስቸኳይ ጊዜው አዋጅ አንዳንድ ላላ ያደረጋቸው ክልከላዎችም አሉ። ፖሊሶች ሰዎችን ለማሰርና ፍተሻ ለማካሄድ አስቀድሞ ፈቃድ እንዲኖራቸው ያስፈልጋል። በሚዲያ ላይ የተደረጉ አንዳንድ ክልከላዎችም ተነስተዋል። በአስቸኳይ ጊዜ አዋጅ ምክንያት የሀገሪቱ የመዋዕለ ንዋይ ፍሰት በ20% እንደቀነሰ መንግስት መግለጹን ድረገጹ ጠቅሷል። የአስቸኳይ ጊዜ አዋጅ ከታወጀበት ጊዜ አንስቶ የተቃውሞ ሁኔታ በጉልህ ቀንሷል። በኦሮሚያ ዩኒቨርሲቲ የሚያስተምሩት አቶ ስዩም ተሾመ መንግስት የአስቸኳይ ጊዜውን አዋጅ ያራዘመው መነሳሳቱን የሚያቆምበት ሌላ መንገድ ስለሌለው ነው ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ኦሮሚያ አካባቢ ያሉ ብዙ ሰዎች ያነሳናቸው ጥያቄዎች ምላሽ ካላገኙ የአስቸኳይ ጊዜው አዋጅ ከተነሳ በኋላ ተቃውሞ እንቀጥላለን ማለታቸውን የጋዜጣው ድረገጽ አውስቷል። ሮይተርስ የዜና አገልግሎት በዘገበው መሰረት ደግሞ የጀርመን የመከላከያና የልማት ሚኒስትሮች በአፍሪካ የጸጥታና የሰላም ሁኔታን ለማጠናከር እንዲሁም ልማት ለማዳበር በህብረት እንደሚሰሩ ባለፈው ረቡዕ ቃል ገብተዋል። ይህን የሚያደርጉትም ከህዝብ ብዛት ጋር የተያያዘ ብዙ ተግዳሮቶች እንዳሉና ትልቅ የኢኮኖሚ እድል መኖሩን መሰረት በማድረግ እንደሆነ ሮይተርስ ገልጿል። የጀርመን መከላከያ ሚኒስትር እርሰላ ቮንደር ላይን ካለፉት 2 ዓመታት ወዲህ የታየው የስደተኞች መጉረፍ በአስቸኳይ የአፍሪካ ሀገሮች ልማት፣ ኢኮኖሚና ጸጥታ ማጠናከር እንደሚያስፈልግ ያሳየናል ማለታቸውን ሮይተርስ ጠቅሷል። እርሰላ ቮንደር ላይን በርሊን በተካሄደው ጉባኤ ባደረጉት ንግግር የአየር ለውጥና ግሎባላይዜሽን በአገሪቱ ላይ ላደረሱት ከባድ አንደምታ በኢንዱስትሪ የበለጸጉት ሀገሮች ኃላፊነት መውሰድ ይኖርባቸዋል ብለዋል። አውሮፓና አፍሪቃ የስደተኞችን መጉረፍ በማርገብ የወጣት አፍሪቃውያንን እይታ ሊያስቀይሩ የሚችሉት በህብረት ሆነው እድሎችን ሲያስሱ ነው ማለታቸውን ሮይተርስ ጠቅሷል። ጀርመን የወቅቱ የቡድን 20 ሀገሮች ፕሬዚደንት እንደመሆኗ መጠን አፍሪካ ቅድሚያ እንድታገኝ አድርጋለች። የአፍሪካ ሀገሮች ኮምፓክት ዊዝ አፍሪካ በሚል ስያሜ ሙስናን ለመዋጋት፣ መልካም አስተዳደር ለማስፈን፣ ሰብአዊ መብት ለማክበር ቃል የሚገቡ ሀገሮች ከበለጸጉት የጂ 20 ሀገሮች ጋር የመገናኘት እድል እንደሚያገኙ በማስገንዘብ አበረታተዋል። የጀርመን ቻንስለር አንጌላ መርከል እና ከፍተኛ ባለስልጣኖቻቸውም የአፍሪካ ማርሻል እቅድ የሚል ስያሜ ያለው እቅድ አውጥተዋል። ከሁለተኛው የዓለም ጦርነት በኋላ ዩናይትድ ስቴትስ ጀርመንን ለመርዳት ከቀየሰችው ፕሮግራም ጋር ይመሳሰላል ሲል ሮይተርስ የዜና አገልግሎት ዘግቧል። በጋርዲያን ጋዜጣ ድረገጽ በበኩሉ በያዝነው ሳምንት በመዲናይቱ ኒው ዴልሂ አጠገብ በምትገኘው ኖይዳ ከተማ ውስጥና በአካባቢዋ ባለፈው ሰኞ አፍሪካውያን ተማሪዎችን ኢላማ ያደረገ ጠብ ተነስቶ 2 ሰዎች ሆስፒታል መግባታቸውን የህንድ የውጭ ጉዳይ ሚኒስትር አውግዘዋል ይላል። 7 ሰዎች እንደታሰሩም አክሏል። ቢያንስ 600 የሚሆኑ ሰዎች በሁከቱ እንደተሳተፉ ድረገጹ ጠቅሷል። ባለፈው ረቡዕም አንዲት ኬንያዊት መደብደቧን እንደገለጸች ዘገባው ጠቅሷል። በብዙ ሺዎች የሚቆጠሩ አፍሪካውያን በህንድ ዩኒቨርሲቲዎች የሚማሩ ሲሆን በከፊልም ቢሆን በባህል ልዩነትና ጥቂት አፍሪካውያን ደልሂ ባለው የአደንዛዥ እጽ ህገወጥ ንግድ ውስጥ በመግባታቸው በአፍሪካውያን ላይ ጠባዊ ስሜት ማሳደሩን ድረገጹ ያወሳል። ባለፈው ሰኞ የተካሄደው ሁከት የተነሳው ማኒሽ ካሪ የተባለ የ19 ዓመት ዕድሜ ወጣት በወሰደው አደንዛዥ እጽ ብዛት ምክንያት ከሞተ በኋላ እንደሆነ ተገልጿል። የሟቹን ቤተሰብ ጨምሮ ለካሪ ህልፈት ተጠያቂ ያደረጉት በአካባቢው የሚኖሩ 4 ናይጄሪያውያን እንደሆነ፣ ናይጄሪያውያኑን የሚከሱትም ለልጁ አደንዛዥ እጽ ሰጠዋል በሚል መሆኑን ጋርዲያን ጋዜጣ ጠቁሟል። ናይጄሪያውያኑ ታስረው የነበረ ቢሆንም በነገታው ተፈቱ። አፍሪካውያኑ ተማሪዎች በበኩላቸው ባለፈው እሁድ የተቃውሞ ሰልፍ እንዳካሄዱ፣ ህንዳውያን ደግሞ ሟቹ ፍትህ እንዲያገኝ በመጠየቅ ተጻራሪ ሰልፍ ማድረጋቸው ተዘግቧል። 5 ናይጄሪያውያን ለፍርድ እንዲቀርቡ የሚጠይቅ ቡድን ጠብ አስነስቶ ቢያንስ 4 ናይጄሪያውያን እንደተጠቁ ጋርዲያን ጋዜጣ ድረገጽ ዘግቧል። የህንድ የአገር አስተዳደር ሚኒስትር ሱሽማ ስዋራጅ ግጭቱን ዘግናኝ በማለት ካወገዙ በኋላ የአካባቢው አስተዳደሮች ፍትሐዊ ምርመራ እንዲያደርጉ ጥሪ አቅርበዋል። የሀገሪቱ መንግስት ህንድ ውስጥ ያሉት የውጭ ሀገራት ተወላጆችን ደህንነት የመጠበቅ ቁርጠኛነት አለው፣ አፍሪካውያን ተማሪዎች ወጣቶችም ጭምር ወዳጆቻችን ናቸው ሲሉ የአገር አስተዳደር ሚኒስትሩ ተናግረዋል። ወደ 50,000 የሚሆኑ ናይጄሪያውያን ህንድ ይኖራሉ። በሀገሪቱ በአፍሪካውያን ላይ ጥቃት ሲፈጸም የመጀመሪያ ጊዜ አይደለም ሲል ጋርዲያን ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።